ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ታህሳስ 11 2017 ዓ.ም ስርጭታችን ጀመረ። የሀገር ሽማግሌዎችና የሃይማኖት አባቶች ባደረጉት ጥረት ወደ ቡግና ወረዳ የእርዳታ እህል መጓጓዝ መጀመሩን የአካባቢው ባለሥልጣናት ተናግረዋል።
በደንብ ጥሩ የሆነ እይታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልምግቡም መድኃኒቱም በደንብ ሕክምና እየሰጡ ነው። ባለሙያዎች ህዝቡን እየተገለገለ ነው።
የአሜሪካ ድምፅ ካነጋገራቸው የሀገር ሽማግሌዎችና የሃይማኖት አባቶች መካከል የአንደኛውን ምስክርነት ነው ቀደም ብለን የሰማ ነው። ሙሉ ዘገባ በምሽቱ ተካትቷል። ጤና ይስጥልን፣ እንደምንላችኋል፣ እንደምናምሽታችኋል። መሰናዶውን በመምራት ሀብታሙ ስዩም አብሬያችሁ ይቆያለሁ። የዛሬውን ቅንብር ከስቱዲዮ የሚያቀናብርልን ንጉሡ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድትቆዩ አስቀድመን እንጋብዛለን። አስቀድመን የዓለም አጫጭር ዜናዎች እናጋራችኋለን። ጽዮን ግርማ ትጠብቃችኋለች።
አመሰግናለሁ ሀብታሙ። ወደ ዓለም ዜናዎች አልፋለሁ። የአሜሪካ መንግስት ዓመታዊ በጀትን ለማጽደቅ ምክር ቤቱ ድርድር በማድረግ ላይ ባለበት በአሁኑ ወቅት የድርድሩ ዕጣ የጣሪያን ከፍ የማያደርግ ከሆነ የመንግስት ስራ አሁን ይዘጋ ሲሉ ትራምፕ አስታወቁ። የመንግስት በጀት ዛሬ እኩለ ሌሊት ላይ የሚያልቅ ሲሆን ምክር ቤቱ ቀጣይ በጀት የማያጸድቅ ከሆነ በርካታ የመንግስት ተቋማት ከነገ ጀምሮ ስራ ያቆማሉ። በትረምፕ አማካኝነት ትላንት ሐሙስ የቀረበውና የሀገሪቱ የዕዳ ጣሪያ ከፍ እንዲል ጥያቄ ያዘለው የበጀት ሀሳብ የሪፐብሊካን ፓርቲ አባላትም ጭምር በመቃወማቸው ውድቅ ሆኗል። ትረምፕ ዛሬ በሰጡት ምላሽ የበጀት ጣሪያው ከፍ የማይል ከሆነ መንግስት አሁኑኑ ይዘጋ ብለዋል። ገና ቃለ መሐላ ላይ ያልፈጸሙት ትራምፕ በጀትን በተመለከተ ያላቸውን ጥያቄ ያቀረቡት የአሜሪካው ምክር ቤት አፈ ጉባኤ ማይክ ጃክሰን ዛሬ ማለዳ በካፒቶል ተገኝተው ትላንት ምሽት የትራምፕን ሀሳብ ውድቅ ካደረጉ ወግ አጥባቂ የሪፐብሊካን አባላት ጋር ምክክር በሚያደርጉበት ወቅት ነው። ዛሬ እስከ እኩለ ሌሊት በበጀቱ ላይ ስምምነት የማይደረስ ከሆነ የመንግስት መስሪያ ቤቶች በጀት ስለማይኖራቸው ይዘጋሉ። አስፈላጊ ተብለው ከተቀጠሩ ውጭ ያሉ ሰራተኞች በጀት እስኪለቀቅ ድረስ ስራ እንዲያቆሙ ይደረጋል። መንግስት የሚዘጋ ከሆነ አሁኑኑ ይዘጋ ሲሉ ትራምፕ በማህበራዊ ሚዲያ መልእክታቸው አስተላልፈዋል። ማይክ ጃክሰን እና ሌሎች የምክር ቤት አባላት የመንግስትን ስራ የመዘጋት አሜሪካውያንን ይጎዳል የሚል ፍራቻ ሲያድርባቸው፣ ትራምፕ ግን መንግስትን መዝጋት እንደማያስጨንቃቸው የአሶሽየትድ ፕሬስ ዘገባ አመልክቷል። ወደ ስልጣን ተመልሶ የሚመጣው የትራምፕ አስተዳደር የፌዴራል መንግስቱን በጀት ለመቀነስና በሺህ የሚቆጠሩ የመንግስት ሰራተኞችን ለማባረር እንደሚሻ ይፋ አድርጓል። ትራምፕ በመጀመሪያው የስልጣን ዘመናቸው የዛሬ 4 ዓመት ገደማ ማለት ነው፣ በገናና በአዲስ ዓመት ወቅትን የመንግስት መስሪያ ቤቶችን በታሪክ ለረጅም ለተባለ ጊዜ እንዲዘጉ አድርገዋል። ወደ ተከታዩ ዜና ስናልፍ ባይደን 4.28 ቢሊዮን ዶላር የትምህርት ዕዳ ሰረዙ። የአሜሪካው ፕሬዚዳንት ጆ ባይደን በስልጣን ዘመናቸው የመጨረሻ አንድ ወር ውስጥ ባሉበት በዚህ ወቅት 4.28 ቢሊዮን ዶላር የከፍተኛ ትምህርት ዕዳ ሰርዘዋል። በዕዳ ስረዛው ተጨማሪ 55,000 አሜሪካውያን በተለይም መምህራን፣ ነርሶች፣ የሰራዊት አባላት፣ በደህንነት ጸጥታ መስክ እንዲሁም ማህበረሰቡን በሚያገለግሉ መስኮች የተሰማሩ አሜሪካውያን ተጠቃሚ ይሆናሉ። በባይደን አስተዳደር ዘመን 5 ሚሊዮን የሚጠጉ አሜሪካውያን ለከፍተኛ ትምህርት ክፍያ የገቡት ዕዳ ተሰርዞላቸዋል። ከፍተኛ ትምህርት አሜሪካውያንን ለዕዳ የሚዳርግ ሳይሆን ወደ ተሻለ የኑሮ ደረጃ የሚያሻግራቸው እንዲሆን ለመስራት በአስተዳደራቸው ዘመን መጀመሪያ ላይ ቃል መግባታቸውን ባይደን አስታውሰዋል። ባይደን የአራት ዓመታት አስተዳደር በአጠቃላይ 180 ቢሊዮን ዶላር ከፍተኛ የትምህርት ዕዳ መሰረዙን ይህም 5 ሚሊዮን የሚሆኑ አሜሪካውያንን የተሻለ ኑሮ እንዲኖራቸው ማስቻሉን የትምህርት ሚኒስቴር ሚጌል ካሮና ዛሬ አርብ ባወጡት መግለጫ አመልክተዋል። ዲሞክራቱ ፕሬዝዳንት በመቶ ቢሊዮን ዶላር የሚቆጠር የትምህርት ዕዳ ለመሰረዝ እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት ከፍተኛ የዕዳ ስረዛ መርሃ ግብር ለመጀመር ወስነው እንደነበር ሲታወስ፣ ፕሮግራሙ ተግባራዊ ቢሆን ኖሮ አንዳንድ ተበዳሪዎች እስከ 20,000 ዶላር ዕዳ ሊሰረዝላቸው ሊያደርግ ይችል እንደነበር፣ ሌሎች ደግሞ 10,000 ዶላር እንዲሰረዝላቸው ሊያደርግ ይችል እንደነበር ተመልክቷል። በወግ አጥባቂ ዳኞች ተጽዕኖ ስር ያለው የጠቅላይ ፍርድ ቤት ከፍተኛው የገንዘብ መጠን ፕሬዝዳንቱ የስልጣን ገደብ ማለፋቸውን ያመለክታል በሚል እቅዱን ውድቅ አድርጎታል። የፒው የጥናት ማዕከል ደግሞ ከአራት አሜሪካውያን እንደ አንዱ ከፍተኛ የትምህርት ዕዳ ያለባቸው ሲሆን የዕዳው መጠን እንደ ትምህርቱ ደረጃ በአማካኝ ከ20,000 እስከ 25,000 ዶላር ሊደርስ እንደሚችል ያመለክታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ተከታዩ ዘገባ ስናልፍ የዩናይትድ ስቴትስ ማዕከላዊ እዝ ዛሬ አርብ በኤክስ ማህበራዊ መድረክ ላይ እንዳስታወቀው መሪውን አቡ ዩሱፍን ጨምሮ 2 የአይሲስ አባላት ሶሪያ ውስጥ በተፈጸመ ጥቃት ገድለዋል። የአየር ጥቃቱ የተፈጸመው ትላንት ሐሙስ መሆኑን ያስታወቁት የእዙ መሪ ጀነራል ማይክል ኩሪላ የአይሲስ መሪዎችና አባላት ኢላማ መደረጋቸው እንደሚቀጥል ጠቁመዋል። አሜሪካ አይሲስ በሶሪያ የተፈጠረውን አጋጣሚ በመጠቀም ሊያንሰራራ ይችላል የሚል ስጋት እንዳላት ማስታወቋን የጠቆመው የሮይተርስ ዘገባ በሀገሪቱ ሰሜን ምስራቅ በቱርክ በሚደገፉት አማጽያንና ከአሜሪካ ጋር ባበሩት የኩርድ ሚሊሻዎች መካከል ግጭት እንዳይኖር እንደምትሻ አመልክቷል። ምዕራባውያን መንግስታት ሀያት ታህሪር አልሻም ወይም በምህፃሩ ኤችቲኤስ በመባል የሚታወቀውንና በሶሪያ የቀድሞ የአልቃይዳ ቅርንጫፍ ቡድን ጋራ ንግግር ለመክፈት እንደሚሹ በሽብርተኝነት ለመፈረጁን ለማንሳት ክርክር መጀመራቸውን የሮይተርስ ዘገባ ጨምሮ አመልክቷል። የቱርክና ኢራን መሪዎች የሶሪያው ፕሬዝዳንት በሽር አሳድ ስልጣን ካከተመ ወዲህ ለመጀመሪያ ጊዜ ካይሮ ላይ በመካሄድ ላይ ባለውና በአብዛኛው የእስልምና እምነት ተከታይ የሆኑ የ8 ሀገራት ጉባኤ ላይ ተገናኝተዋል። በሶሪያው ጦርነት ሁለቱ ሀገራት በተቃራኒ ጎራ ተሰልፈው የነበረ ሲሆን ቱርክ የአሳድ ተቃዋሚዎችን ስትደግፍ፣ ኢራን ደግሞ የአሳድን አገዛዝ ደግፋለች። በሶሪያ መረጋጋትና ሰላም እንዲሰፍን፣ ሽብርተኝነት እንዲጠፋ እንዲሁም የተረጋጋች ጸጥታ የሰፈነባት ሶሪያን ማየት እንደሚሹ የቱርኩ ፕሬዝዳንት ረሺብ ታይብ ኤርዶጋን በውይይታቸው ወቅት ማስታወቃቸውን የቱርክ ፕሬዝዳንታዊ ጽህፈት ቤት ባወጣው መግለጫ ተመልክቶታል። የሶሪያን የግዛት ሉዓላዊነትና የሀገሪቱን አንድነት መጠበቅ አስፈላጊ እንደሆነም ኤርዶዋን መናገራቸውን ጽህፈት ቤቱ አመልክቷል። ከኢራኑ ፕሬዝዳንት ማሱድ ፐዝሸካን ቢሮ የወጣው መግለጫ በበኩሉ የሶሪያ ድንበር ሳይደፈር ተጠብቆ የመቆየቱን አስፈላጊነት ፕሬዝዳንቱ አጽንኦት መስጠታቸውን አመልክቷል። በመጨረሻም ዓለም አቀፍ ተማሪዎች ከትራምፕ በዓለ ሲመት በፊት ወደ አሜሪካ እንዲመለሱ ተመከረ። ዓለም አቀፍ ተማሪዎች ከዶናልድ ትራምፕ በዓለ ሲመት በፊት ወደ አሜሪካ እንዲመለሱ አንዳንድ ኮሌጆችና ዩኒቨርሲቲዎች በመምከር ላይ ናቸው። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የጉዞ እገዳ እንደመጣላቸው ተቋማቱ ተመሳሳይ እርምጃ ሊወስዱ ይችላሉ የሚል ስጋት እንዲያድርባቸው ማድረጉም ተዘግቧል። ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት 7 በሚሆኑና በአብዛኛው የእስልምና እምነት ተከታይ በሆኑ ሀገራት ላይ የጉዞ እገዳ ጥለው ነበር። በአንዳንዶቹ ሀገራት ላይ የተጣለው እገዳ በኋላ ላይ ቢነሳም ሌሎቹ ሀገራት ተጨምረውበት እስከ 15 በሚሆኑ ሀገራት ላይ የጉዞ እገዳ ተጥሎ ነበር። በዚህም 40,000 ሰዎች ወደ አሜሪካ መግቢያ ቪዛ መከልከላቸው ይታወሳል። ትራምፕ በምርጫ ዘመናቸው ወቅት በትምህርት ተቋማት ተቃውሞ የሚያሰሙትን ተማሪዎች በርዕዮተ ዓለማቸው መሰረት ለይተው የቪዛ እገዳ እንደሚጥሉም አስታውቀው ነበር። በአንዳንድ ተቋማት ትምህርት የሚጀምረው ትራምፕ የስልጣን ዘመናቸውን ከመጀመራቸው በፊት በመሆኑ ተማሪዎች ወደ አሜሪካ እንደሚመለሱ ቢታወቅም የአሜሪካ ቆይታቸው በትምህርት ቪዛቸው ላይ የሚወስን ግለሰቦች ግን ትራምፕ በዓለ ሲመታቸውን ከመፈጸማቸው በፊት ወደ አሜሪካ እንዲመጡ ትምህርት ቤቶቹ መክረዋል። በአውሮፓውያን ጥር 20 ቀን የትራምፕ በዓለ ሲመት የሚፈጸም ሲሆን ተማሪዎቹም ከዚህ ቀን በፊት አሜሪካ እንዲገቡ ምክር ተለግሷል። በ2023 እስከ 2024 እንደ አውሮፓውያን አቆጣጠር የትምህርት ዘመን 1.1 ሚሊዮን ዓለም አቀፍ ተማሪዎች በአሜሪካ ዩኒቨርሲቲዎች እና ኮሌጆች እንደተመዘገቡ ታውቋል። አድማጮች፣ ለሰዓቱ ለዜና የተመደበው ሰዓት በዚህ አብቅቷል። አሁን ወደ አርብ ምሽት ቀጣይ ዝግጅቶቻችን መራችኋለሁ። ሀብታሙ ስዩም በቀሪዎቹ ሰዓታት ከእናንተ ጋር ቆይታ ያደርጋል።
ጽዮን እናመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ታህሳስ 11 2017 ዓ.ም ስርጭታችንን ነው እየተከታተላችሁ ያላችሁት። ያስተናግድኳችሁ ያለሁት ደግሞ ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚያመሸው ንጉሱ ታምሬ ነው። ዋና አዘጋጃችን ጽዮን ግርማ፣ የዌብሳይትና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው። ዝግጅቶቻችን ከመደበኞቹ የራዲዮ ቴሌቪዥን ሞገዶቻችን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አስተያየቶቻችሁን በእነዚያው ገጾች ልታደርሱ እንችላላችሁ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በአማራ ክልል በሰሜን ወሎ ዞን የቡግና ወረዳ የሀገር ሽማግሌዎችና የሃይማኖት አባቶች ከመንግስትና ከፋኖ ታጣቂዎች ጋር ባደረጉት ስምምነት በረሃብ ለተጎዱ ሰዎች የእርዳታ እህል እየገባ መሆኑን የአካባቢው ባለሥልጣናትና የሃይማኖት አባቶች ለአሜሪካ ድምፅ ገልጸዋል። የሰሜን ወሎ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር በበኩላቸው ዛሬ ለአሜሪካ ድምፅ እንደተናገሩት ወረዳው በፋኖ ታጣቂዎች ስር በመሆኑ ለተከሰተው የምግብ እጥረት መንግስት በቶሎ ምላሽ መስጠት አልቻለም ብለዋል። ይህ በእንዲህ እያለ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ታህሳስ 11 ቀን 2017 ዓ.ም በፌስቡክ ገጹ ላይ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ እጥረት ስለመኖሩ የወጡ ሪፖርቶች እየተከታተለ መሆኑን አመልክቷል። የኢትዮጵያ ሕዝብን ለመደገፍ አጋሮቹ በአሁኑ ሰዓት በችግሩ በተጠቁት አብዛኞቹ ስፍራዎች የምግብና አልሚ ንጥረ ነገሮች ስርጭትን ያጠናከረ መሆናቸውንም የገለጸው ኤምባሲው ሁኔታውን መከታተላችንንና መገምገማችንን እንቀጥላለን በማለት ቀውሱ መወገዱን ለማረጋገጥ እንደሚሰራም ገልጿል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃዎችን አላካተተም። አስቴር ምስጋናው የዚህን ጉዳይ ዝርዝር ታሰማናለች።
በአማራ ክልል በሰሜን ወሎ ዞን በቡግና ወረዳ በተፈጥሮ አደጋ በአካባቢው ከፍተኛ የሆነ የምግብ እጥረት ቢከሰትም በመንግስትና በፋኖ ታጣቂዎች መካከል ከአንድ ዓመት በላይ በዘለቀው ግጭት ምክንያት ለተጎጂዎቹ እርዳታ ለማቅረብ አለመቻሉን የአሜሪካ ድምጽ ያነጋገራቸው የአካባቢው ባለስልጣናትና የሃይማኖት አባቶች ተናግረዋል። የሀገር ሽማግሌዎችና ሌሎች የህብረተሰብ ክፍሎች ከመንግስትና ከፋኖ ታጣቂዎች ጋር ባደረጉት ስምምነት ሰሞኑን ህይወት አድን ግብአቶች ወደ ወረዳው እንዲገቡ መፈቀዱን እነኚሁ የመረጃ ምንጮች ጠቅሰዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይመር ዛሬ ለአሜሪካ ድምጽ እንደተናገሩት ወረዳው በፋኖ ታጣቂዎች ስር በመሆኑ ከመንግስት ያገኘ የነበረው ድጋፍ ተቋርጦ እንደነበር ገልጸዋል። የአካባቢው ማህበረሰብ ባደረገው ጥረት ግን ከባለፈው ሰኞ ጀምሮ አልሚ ምግቦችና የእርዳታ እህሎች እየተሰራጩና እየተጓጓዙ ይገኛሉ ብለዋል።
ታሳቢ አድርገን ለ110,563 የሚሆን ማህበረሰብ 16683 ኩንታል ወረዳ አሁን እያጓጓዝን ያለንበት ሁኔታ ነው ያለው። ወደ 38 ተሳቢዎችን አሁን ኦርደር አድርገናል፣ የፌዴራል አደጋ ስጋት በላከልን መሰረት ማለት ነው። በዚህ 10 ቀን ውስጥ እርዳታው እንዲደርስ የማድረግ ስራ እንሰራለን። ማን አንድም ህብረተሰብ እንዳይሞትብን ለማድረግ እንሞክራለን። እዚ አካባቢ ላይ የገጠመን ችግር ሪሶርስ ለማፍ የጸጥታ ሁኔታ ትንሽ አስቸጋሪ ስለነበረ ለሴፍቲኔት ተጠቃሚውም የዕለት እርዳታውንም ቦታው ላይ ማስገባት አልተቻለም። የእነዚህ ችግሮች ተደማምሮ ያው ህብረተሰቡ ትንሽ ጉዳት ሁኔታዎች አሉ። አሁን ግን የሀገር ሽማግሌዎችን፣ የሃይማኖት አባቶችን፣ የግብርና ባለሙያዎችን፣ የጤና ባለሙያዎችን ላሊበላ ላይ ጠርቶ ከጸጥታ መዋቅሩና ከመንግስት አመራሮች ጋር ሆኖ አሁን የሚመጣውን ሪሶርስ እንዴት አድርገን ለህብረተሰቡ አድሬስ ልናደርገው እንችላለን፣ በምን አይነት መልኩ እናደርሰዋለን የሚለውን ነገር በዝርዝር ውይይት ተደረገ። ህብረተሰቡ ኃላፊነቱን እንወስዳለን። አሁን ሪሶርስ እየተጓጓዘ ነው። አሁን ባለው ሁኔታ የሚገቡ እርዳታዎችና የሚገቡ አልሚ ምግቦች፣ መድኃኒቶች ኦልሬዲ ለህብረተሰቡ እየደረሰ ነው። አሁን ባለው ሁኔታ ማለት ነው። እነዚህ ነገሮች በዚህ መልኩ ከቀጠሉ ባንክም የመከፈት ሁኔታ ሊኖር ይችላል። በአካውንታቸው ለማህበረሰቡ የሴፍቲ ገንዘብ እንዲገባላቸው የማድረጉ ስራ ልንሰራ እንችላለን የሚለውን ወደፊት እየተነጋገር ነው። አሁን ባለው ሁኔታ መፍትሄ ይመጣል። በሁሉም ዳውንት ላይም ቡግና ላይም መፍትሄ እናገኛለን ብለን እናስባለን። ህብረተሰባችን እንዳይንገላታ ነው ዋናው አላማችን።
የአይና ቡግና ከተማ ነዋሪ መሆናቸውን የገለጹልን ወይዘሮ ታለም ወዳጁ ዘንድሮ በአካባቢው የደረሰውን የምግብ እጥረት ሲያብራሩ፣
ዘንድሮ ሀገራችን ድርቅ ነው፣ ምንም ነገር የለም። ውሃውም አስቀድሞ ሸሽቶና አንድ ጀሪካን 40 ብር ነው አሁን የምንገዛው፣ 50 ብር የገዛ ላይ ያችን እየቆጠብን ነው የምንጠቀመው። ረሀቡ ዳታውም ይሄ ሴፍትኔት ተጠቃሚ መዚህ አለ ሴፍትኔቱን ብርም ስንዴ የሚመጣላቸው ነበር የለም። ጠቅላላ አሁን አይና በሙሉ ያው ረሀብ ቤተ ክርስቲያን ላይ ሲታይ ህዝቡ የድሮው መልኩና የአሁኑ መልኩ ተያይዞ ነው፣ በረሀብ ነው ያለው። ተጎድቷን በሙሉ ጤና ጣቢያ ጠቅላላ የወባ ታማሚ ሆኗል። ትልቁም ትንሹም ህፃን አልቀረም። ድሮ መንግስት ካልደረሰልን እርዳታ ካልመጣ ቡግና የራ ባለንጋ ተዘርፎ ያው እንግዲህ ተህዶ የሚለመንበት ሀገርም የሰላሙ ጉዳይም ስላለ ችግር ነው። መንግስት ድረስልና ነው የምንለው። አሁን
በወረዳው ከተመረጡት 18 የሀገር ሽማግሌዎች፣ የሃይማኖት አባቶችና ከሌሎች የህብረተሰብ ክፍሎች መካከል አንዱ እንደሆኑ የገለጹልን አባ ገብረ እግዚአብሔር ዝናቤ በምግብና በመድኃኒት እጥረት እየተሰቃየ ስላለው ህዝብ ለሁለቱ ተፋላሚ ኃይሎች በማስረዳት ግብአቶቹ ወደ ወረዳው እንዲገቡ ስምምነት ላይ መደረሱን አረጋግጠዋል።
አስገንዝበን ለነሱ የያዝነው የህዝብ ጥያቄ የረሀብ ጥያቄና የበሽታ ጥያቄ ነው። ስለዚህ ይህንን አይታቸው ስለዱን ያህል ናቸው። በዚያ ልክ ተወያይተን ተስማምተን ወደ 18 የምንሆን የሃይማኖት አባቶችና ሀገር ሽማግሌዎች ተፈቀደልን። ደን ወረዳ አመራሮች ጋር ተገናኝተን ላሊበላ ላይ ውይይቱን በሚገባ ተወያይተናል። ለሁለት ቀን ያክል ነው የተወያየነው። ጀሌናር ሻምበን ፈረደ የሚባሉትን እሳቸው ጋርም ተወያይተናል። ዞሮ ዞሮ ህዝቡ ያለበት ሁኔታ በጣም በሚያሳዝን ሁኔታ እና ብዙ ህጻናትና ብዙ እናቶች ለረሀብ እንደተዳረጉ ያለውን ፕሮጀክተር አሳይተን እነሱ ጋር በመግባባት የተለያዩ መንግስታዊ ያልሆኑ ድርጅቶችን በእለቱ ላይ አብረው በስብሰባው ተሳታፊ እንዲሆኑ የወረዳ አመራሮች ጥረት አድርገዋል። በወረዳው 4 ጤና ጣቢያዎች አሉ። ሁላቸውም መድኃኒት አልነበራቸውም። የሁላቸውም መድኃኒት እንዲገባ እለቱ ይህን ፈቃድ ተሰጥቶን መድኃኒትም እንዲገባ ተደርጓል። ከዛ በተረፈ አልሚ ምግቦችም የህፃናትና የእናቶች ለነፍሰ ጡሮች የሚሆኑ አልሚ ምግቦች እነሱንም ጭምር ነው እንግዲህ በሶስት አራት መኪና ተጽዕኖ እኛ ወደ ወረዳው ተመልሰን ስንገባ ይዛችሁ መግባት አለባችሁ፣ ምን መልስ አመጣችሁ ብትባሉ ምን መልስ አመጣነ ልትሉ ነው በሚል በደንብ ጥሩ የሆነ እይታና መስተንግዶ አስተናግደው ለህዝቡ አሁን ደርሶ እየተሰራጨ ይገኛል። አልሚ ምግቡም መድኃኒቱም በደንብ ሕክምና እየሰጡ ነው ባለሙያዎች፣ ህዝቡም እየተገለገለ ነው።
ባለው የጸጥታ ችግር ምክንያት በላሊበላ ከተማ ሆነው ከየጤና ጣቢያው መረጃ እየተከታተሉ እንደሆነ የገለጹልን የቡግና ወረዳ ጽህፈት ቤት ኃላፊ አቶ ገብረ መስቀል አለሙ በበኩላቸው በወረዳው ከህዳር መጨረሻ እስከ ታህሳስ መጀመሪያ ድረስ ወደ ጤና ተቋማት ለሕክምና ከመጡ እናቶች መካከል ከ10,000 በላይ የሚሆኑት በተመጣጠነ ምግብ እጥረት መጎዳታቸው ተረጋግጧል ብለዋል። መረጃውን ለሚመለከታቸው አካላት በማጋራታቸው ባለፈው ሰኞ ጀምሮ 2801 ካርቶን አልሚ ምግቦች፣ 75 ካርቶን ብስኩት፣ 175 ቆርቆሮ ወተትና 2485 ካርቶን የተለያዩ የሕክምና መድኃኒቶች ወደ ወረዳው ገብቶ ለእናቶችና ህጻናት እየተሰራጨ ይገኛል ብለዋል።
በእኛ የጤና ባለሙያዎቻችን በሚደረግ ስክሪኒንግ ወይም የልየታ ስራ ወደ 7,000 የሚጠጉ ህጻናቶች በፍርሃተ ምግብ ችግር ተጎድተው አግኝተናል። በተመሳሳይ የእናቶችንም ጤና ከነፍሰ ጡርና ከአጥቢ እናቶች ጋር ተያይዞ ያለውን የስርዓተ ምግብ ልየታ ስንሰራ ወደ 3,000 የሚጠጉ እናቶች በስርዓተ ምግብ ተጎጂ መሆናቸውን መረጃዎቻችን ያመለክታሉ ማለት ነው። ባለው የምርት አቅርቦት ችግር ለከፋ ረሃብና ለምግብ እጥረት ተጋላጭ ሆነዋል ማለት ነው። አካባቢ እንግዲህ ከመንግስት ውጭ ባሉ የጸጥታ ኃይሎች ነው እንግዲህ ተይዞ ያለው። ያ ማለት በፋኖ ማለት ነው። የሃይማኖት አባቶች የሀገር ሽማግሌዎቹን ከ16ቱም ቀበሌ አውጣተን ወደ ላሊበላ መተን ከጤና የተዘጋጀውን መረጃ ሪፖርት በማቅረብ ምስሎችንም ጭምር በማቅረብ ወረዳችን ላይ ያሉ ህጻናቶች፣ እናቶች በዚህ አግባብ ተጎድተው ነው ያሉት። ስለዚህ የሚመጡ ግብዓቶች ለታለመለት ዓላማ ለህጻናት እንዲውሉ የጋራ ኃላፊነት ወስዳችሁ ከጤና ባለሙያ ጋር ሆናችሁ ይህን ግብዓት ማሰራጨት ትችላላችሁ አትችሉም የሚል የውይይት መድረክ ነበረን። ላሊበላ ላይ አስመጥተን የመጨረሻው ምንድን ነው እንግዲህ የሃይማኖት አባቶች እኛ መስዋዕትነት ሆነን እነዚህን ህጻናቶች ማትረፍ የምንችልበት መንገድ ስላለ ግብዓቱን አስገቡልን ብለው ራሳቸውም ጭምር አብረው የሃይማኖት አባቶች ግብዓቱን ወደ ወረዳ ያስገቡበት ወቅት ነበረ። እንግዲህ እስካሁን ባለው መረጃ እንግዲህ ለህጻናቶቹ እየደረሰ ነው ያለው። እስካሁን በሌላ ኃይል ተዘረፈ የሚል ሪፖርት አልደረሰንም። በዋናነት ኃላፊነቱን የወሰዱት የሃይማኖት አባቶችና የሀገር ሽማግሌዎች ናቸው።
የአምስት ልጆች እናት እና የአይና ቡግና ከተማ ነዋሪዋ ወይዘሮ ሀገር ገና ነው ለአንድና ለሶስት ዓመት ልጆቻቸው ከጤና ጣቢያ ዛሬ የአልሚ ምግብ እንደተሰጣቸው ለአሜሪካ ድምጽ ተናግረዋል።
ያው ህጻናት የተለያየ ምግብ አያገኝም፣ አዝመራ የለም፣ እንደ ወትሮ ምንም ነገር የለም። እንደዚያ ነው ህጻናቱ ምን ተጋለጠበት በችግር ምክንያት ክላን ብሌክ ተባለ ሳምንቱ ስጩ ብለውን መካክረው ሰደውኛል። ትናንት ወረፋ ነበር አልደረሰኝም፣ አሁን ደርሼ እየመጣሁ ነው። ያ ደግሞ ሳምንታዊን ሰኞ ሶስት ያለች ብለውኛል። አሁን
ሌላዋ የዚሁ ከተማ ነዋሪ የሆኑት የአራት ልጆች እናት ወይዘሮ ፀሐይ ሞገስ የተመጣጠነ ምግብ ችግር አለባቸው ለተባሉ ሁለቱ ልጆቻቸው አልሚ ምግብ እንደተሰጣቸው ገልጸዋል።
ትናንት ሌት አሁን ለምሳሌ ትናንት ከሰጠናል ያው 30 ፍሬ ግን ያን ለሁለት ቀን ለሶስት ቀን ነው እንጂ እዛ በላይ ምን አይሆንም።
አካባቢውን እያስተዳደሩ ነው ከተባሉት የፋኖ አመራሮች አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ታህሳስ 11 ቀን 2017 ዓ.ም በፌስቡክ ገጹ ባወጣው መግለጫ በቡግና ወረዳ የምግብ እጥረት ቀውስ ስለመኖሩ የወጡ ሪፖርቶችን እየተከታተለ መሆኑን አመልክቷል። ሁኔታውን መከታተላችንና መገምገማችን እንቀጥላለን ያለው መግለጫው ቀውሱ መወገዱን ለማረጋገጥ እንደሚሰራም ጠቅሷል። ኤምባሲው በመግለጫው ቀውሱን በተመለከተ ዝርዝር መረጃ አላካተተም። የአማራ ክልል የከፍተኛ ትምህርት ተቋማት ፎረምና ሌሎች መንግስታዊና መንግስታዊ ያልሆኑ ድርጅቶች በተሳተፉበትና ጥቅምት 5 ቀን 2017 ዓ.ም ይፋ በሆነው የሰብአዊ ምላሽ ጥናት ሰነድ ላይ እንደተገለጸ ገለጸው በክልሉ የሚገኙ ሁለቱ ተፋላሚ ኃይሎች የዓለም አቀፉን የሰብአዊ ሕግ መርሆችን በተለይም የጄኔቫ ስምምነቶችን እንዲያከብሩ ገልጿል። በተለይ ማንኛውንም አይነት ሰብአዊ ድጋፎችን ያለምንም ገደብ ተደራሽ እንዲሆኑ ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ኛው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብለን ያሰማናችሁ የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስድናል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የትግራይ ክልል ጊዜያዊ አስተዳደር አመራሮች ታጣቂዎች ትጥቅ በማስፈታትና በመልሶ ማዋሃድ ስራ ስም የትግራይ መሠረታዊ ጥያቄ ሳይመለስ የትግራይ ሰራዊት ብሎ የተጠራውን የቀድሞ ተዋጊዎች እንዲበተኑ እያደረጉ እንደሆነ ከሷል። ይህ የህወሓቱን አንድ ክፋይ በዛሬው ዕለት በመቀለ ከተማ የእምቢታ ዘመቻ ብሎ የጠራው ስብሰባ ሲጠናቀቅ ጊዜያዊ አስተዳደሩ እንዲፈጸም የተሰጠው ስራ ሙሉ በሙሉ ወድቋል በማለትም ገልጿል። በሌላ በኩል የክልሉ ጊዜያዊ አስተዳደር ካቢኔ ለሶስት ቀናት ያካሄደው ስብሰባን አስመልክቶ ባወጣው መግለጫ ክልሉ ወደ ግርግርና አመጽ ተግባር ለማስገባት የሚንቀሳቀሱት ላይ ጊዜያዊ አስተዳደር አይታገስም ብለዋል። ሙልጌታ ጽባ ዝርዝሩን ነግረናል።
ለሁለት ከተከፈሉት የህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች በዶክተር ደብረጽዮን ገብረ ሚካኤል የሚመራ ህወሓት ለሶስት ቀናት በመቀለ ከተማ ላይ ከፓርቲው ከፍተኛ አመራሮች ሲያካሂድ የቆየው የእንቢታ ዘመቻ ውይይት አጠናቋል። ከውይይቱ በኋላ በወጣ የአቋም መግለጫ ህወሓትን የወረዳና ከተማ ምክር ቤቶችንና የጸጥታ ኃይሎችን በሚመለከት የክልሉ ጊዜያዊ አስተዳደር የሚወስደው አቋም ተቀባይነት የሌለው እንዲሁም መሬት ላይ የማይተገበር ነው ሲል ተቃውሟል። የአቋም መግለጫው በንባብ ያሰሙት አቶ ኒቆዲሞስ ገብረኪዳን የትግራይ ሰራዊት ትጥቅ የማስፈታትና የመልሶ ማቋቋም ስራ DDR ስም እንዲበተን እየተደረገ ነው ብለዋል።
ሰራዊት ትግራይ ህዝቡን ከብርሰብ ከተን ተፈጠረ የመከታይ
የትግራይ ሰራዊት ህዝቡን ከመጥፋት አደጋም ለመታደግ የተፈጠረ የመከታይ ነው። ይህ ቢሮክራታችንና የህሉናችን ዋስትና ነው። የትግራይ መስርታዊ ጥቅሞች ባልተመለሱበት ሁኔታም ይህ የጥፋት ቡድን በDDR ስምና በሌሎች መንገዶች እንድበትን በይኖበታል።
ህወሓት የሰላም ፓርቲ ነው ያለው መግለጫው ከኢትዮጵያ መንግስትና ከሁሉም አጎራባች ህዝቦች ጋር በሰላም መኖር ቅድሚያ የሚሰጠው መሆኑን አስታውቋል። በፕሪቶሪያው ስምምነት መሰረት የትግራይ ግዛታዊ አንድነት አልተመለሰም። ተፈናቃዮችና በሱዳን የሚገኙ ስደተኞች ወደ ቀያቸው አልተመለሱም። የትግራይ ሰላምና ጸጥታም አልተረጋገጠም ያለው መግለጫው ይህ እንዲያስፈጽም የተመሰረተው ጊዜያዊ አስተዳደሩም ስራውን ትቶ ትግራይን ክዷል በማለት ወንጅሏል። ይህ የሚፈታውም ጊዜያዊ አስተዳደሩ በማስተካከል ነው ብሏል።
አመራር ከጊዜያዊ አስተዳደር ትግራይ
የትግራይ ግዛው አስተዳደር አመራርም እንዲፈጽም የተሰጠው ኃላፊነት ሙሉ በሙሉ ወድቋል። አሁን ደግሞ በግልጽ የክልሉ አደጋ ሆኖ መጥቷል። ህዋት በ14ኛው ድርጅታዊ ጉባኤ በተደረሰው ስምምነት መሰረት 56-1 የግዛው አስተዳደር ቦታ የማስተካከል መብት አለው። ይህም በትግራይ የተጋረጠው የህልውና አደጋም ለመከላከል ወደ ድርድር የማያቀርብ መሆኑን ደግመን እናረጋግጣለን።
በክልሉ የወርቅ ማውጣት ስራ ላይ አለ የተባለውን ዝርፊያ ለመከላከል በአሁን ጊዜ በባህላዊ መንገድ በወጣቶችና በህብረተሰብ ከሚፈጸመው የማዕድን ቁፋሮ ውጭ በማሽንና ኬሚካል በመጠቀም የሚደረግ ስራ በጊዜያዊነት እንዲቆም እንታገላለን ብሏል መግለጫው። በዚሁ በዶክተር ደብረጽዮን የሚመራ ህወሓት መግለጫ በተመለከተ ከክልሉ ጊዜያዊ አስተዳደር ጽህፈት ቤት፣ ከክልሉ ኮሚኒኬሽን ጽህፈት ቤት፣ ከብሔራዊ ተሃድሶ ኮሚሽንና ከፌዴራል መንግስት የኮሚኒኬሽን አገልግሎት ጽህፈት ቤት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ባለፈው ህዳር ወር በሰጡት መግለጫ በመጀመሪያው ዙር ትጥቅ የሚፈቱ የሚሰናበቱና የሚቋቋሙ 75,000 የቀድሞ ተዋጊዎች መሆናቸውንና ሂደቱን በተመለከተ ምንም አይነት ችግር እንደሌለ በመግለጽ ለትግራይ ብሎ ዋጋ የከፈለ ኃይል ሚሊዮን ገንዘብ እንኳን ቢሰጠው አይመጥነውም፣ ሂደቱ በተደራጀ መልክ ከተመራ ከትግራይ መልሶ ግንባታ በማስተሳሰር ከተሰራ መልካም ነገር እንጂ ስጋት የለውም ብለው ነበር። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ለሶስት ቀናት ያካሄደው ስብሰባ አስመልክቶ በክልሉ ወቅታዊ ጉዳዮች ከተወያየ በኋላ የጽሑፍ መግለጫ አውጥቷል። በሁሉም የመንግስት መዋቅር የሚገኝ የመንግስት ሰራተኛ ፖለቲካዊ አመለካከቱ ለራሱ በመያዝ ሙሉ ጊዜውን በህዝብና መንግስት ስራ እንዲያሳልፍ መግለጫው አሳስቧል። ሐሳብን በሰላማዊ መንገድ የመግለጽ በአሁኑ ጊዜ ምቹ ሁኔታ አለ ያለው መግለጫው ወደ ግርግርና አመጽ ተግባር ለማስገባት የሚንቀሳቀሱ አካላት አስተዳደሩ አይታገስም ብሏል። እንዲሁም የክልሉ የጸጥታ ኃይል የፖለቲካ መሳሪያ ለማድረግ የሚሰሩ ያላቸው አካላትም እንዲታቀቡ ጠይቋል። የትግራይ ህዝብ ከዚህ በላይ በመከራ ሊቀጥል ስለማይገባ ያለው የካቢኔው መግለጫ የፕሪቶሪያው ስምምነት በመልአት እንዲተገበር የፌዴራል መንግስት፣ የአፍሪካ ህብረት፣ ዩናይትድ ስቴትስ እና አውሮፓ ህብረት የድርሻቸውን እንዲወጡ ጥሪ አቅርቧል። የመንግስት ስራ የሚያስፈጽሙ የጊዜያዊ አስተዳደሩ መዋቅር አባላት ስራውን ለምን ፈጸማችሁ በማለት ከኃላፊነት የማውረድ ስራ የሚፈጽሙ አሉ፣ በእነዚህም ላይ ህጋዊ እርምጃ እንወስዳለን በማለትም ገልጿል። የትግራይ ክልል ጊዜያዊ አስተዳደርና በዶክተር ደብረጽዮን የሚመራ ህወሓት በመግለጫቸው የካቲት 11 የ50ኛ ዓመት በድምቀት እንዲከበር እንደሚሰሩም ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም።
ሙልጌታ ጽባን ለቀደመው ዘገባ አመሰግናለሁ። እኛ ባለንበት ዩናይትድ ስቴትስ ዋሽንግተን ዲሲ አሁን ከቀኑ 7:28 ሆኗል። ኢትዮጵያ ላይ ከምሽቱ 3:28 ነው። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። ዲሞክራቶችና አንዳንድ ሪፐብሊካኖች የዕዳ ጣሪያውን እስከ አውሮፓውያኑ 2027 ድረስ ለማራዘም ያቀረቡትን ጥያቄ ከተቃወሙ በኋላ ሐሙስ ዕለት በሕግ መወሰኛ ምክር ቤቱ በችኮላ የተደረገው ድርድር ከሽፏል። ለውጡ የመጣው ተመራጩ ፕሬዚደንት ዶናልድ ትራምፕ እና ኤሎን መስክ መንግስትን እስከ መጪው መጋቢት ድረስ በገንዘብ ለመደገፍ የተጠየቀውን የሁለትዮሽ ስምምነት ውድቅ ካደረጉ በኋላ ነው። የአሜሪካ ድምፅ የሕግ መወሰኛው ምክር ቤት ጋዜጠኛ ካትሪን ጂፕሰን እና አሶሺየትድ ፕሬስ የላኩልንን ዘገባ ኤደን ገረመው ተመልክተዋለች፣ እንደሚከተለው አቀናብረዋለች።
የዩናይትድ ስቴትስ ሕግ አውጪዎች ከዛሬ አርብ በኋላ የሚያገለግል የመንግስት ስራ ማስኬጃ ገንዘብ ሳያጸድቁ ሰዓት እየሄደባቸው ነው። በችኮላ በተጠራው የትላንትናው ምሽት ድርድር የሕግ መወሰኛ ምክር ቤቱ መንግስትን ለቀጣይ 3 ወራት የሚቆይበትን የበጀት እቅድ 174 በ235 ድምጽ በመቃወም ያገደ ሲሆን በተመሳሳይ የዕዳ ገደቡን ለሁለት ዓመታት ከፍ ማድረግ የሚለውም ውድቅ ሆኗል። የሕግ መወሰኛው ምክር ቤት አፈ ጉባኤ ማይክ ጆንሰን
ረጅም ሂደት ነው፣ አንዳንድ ጊዜ ከስምምነት ላይ ለመድረስ ጊዜ ይፈጃል።
የአሜሪካ የዕዳ ገደብ እስከ 2027 ያራዝም የነበረው ስምምነት ትላንት ምሽት ከሽፏል። መጪው ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ገጻቸው ላይ ሪፐብሊካኖች የገንዘብ ድጋፍ ረቂቅ ከማጽደቃቸው በፊት የዕዳ ጣሪያውን ከፍ ለማድረግ እንዲጠይቁ ከለጠፉ በኋላ በጥቂት ሰዓታት ጊዜ ውስጥ ነበር ድርድሩ የተደረገው። ኬቪን ኮሳር የተሰኙ የአሜሪካ ኢንተርፕራይዝ ተቋም ባልደረባ የሆኑ ተንታኝ ለአሜሪካ ድምፅ እንደተናገሩት ይሄ ጥያቄ ከባድ ነው።
To some degree, it's to his advantage. If Congress
በተወሰነ ደረጃ እሳቸውን ይጠቅማቸዋል። ምክር ቤቱ አሁን የሚያስተናግደው ከሆነ በኋላ መደራደር አይኖርባቸውም ወይም የዕዳ ገደቡን በመጨመራቸው ከተቃዋሚዎቹ ከሚገጥማቸው ተቃውሞ ጋር መጋፈጥ አይኖርባቸውም። በሌላም በኩል የምክር ቤቱ አባላት ለገና በዓል ከተማውን ለቀው ከመውጣታቸው በፊት ቶሎ መጠናቀቅ ያለበት ጉዳይ ነው። የዕዳ ገደቡ እንዲጨምር የሚሰጠው ድምጽ እጅግ በጣም ከባድ ነው።
ትራምፕ ትላንት ሐሙስ ከሰዓት በኋላ የተደረገውን አዲሱን ስምምነት ቢያጸድቁም ነገር ግን ሃውስ ፍሪደም ካውከስ የተሰኙት የወግ አጥባቂዎቹ ቀኝ ዘመም ሪፐብሊካን የምክር ቤቱ አባላት ሪፐብሊካኖች በግዴለሽነት ሀገሪቱ ከምትችለው በላይ ወጪ እያጸደቁ ነው በማለት ጥያቄውን ውድቅ አድርገውታል። ሁኔታው አፈ ጉባኤ ጆንሰን የፊታችን ጉርጉርሲያኑ ጥር 3 ቀን አፈ ጉባኤ ሆነው እንዲቀጥሉ ከሚደረገው ድምጽ አሰጣጥና ከመጪው ፕሬዝዳንት የዕዳ ጣሪያ ጭማሪ ጥያቄ ጋር አጣብቂኝ ውስጥ ከቷቸዋል። ቺፕ ሮይ በሕግ መወሰኛው ምክር ቤት የሪፐብሊካን ተወካይ ናቸው።
$330 billion እንኳን ደስ ያለው። በጎርጎሮሲያኑ ህዳር 5 እንደገና አብላጫውን ካገኙ በኋላ እዳው ላይ ጨምረዋል። አሳፋሪ ነው፣ አሳፋሪ ነው።
በተመሳሳይ በቀናነት እየተደራደርን ነው ያሉት ዴሞክራቶችም ጥያቄውን ለማጽደቅ ፈቃደኛ ሳይሆኑ ቀርተዋል። ሐኪም ጀፍሪስ በሕግ መወሰኛው ኢትዮጵያዎች ምክር ቤት ቀንደኛ ዴሞክራት ናቸው።
The extreme MAGA Republicans decide to do the bidding of the wealthy, the well-off, the well-connected millionaires.
አሜሪካ እንደገና ታላቅ እናደርጋታለን የሚሉትን አክራሪዎቹን በመጻሩ ማጋ የሚባሉትን ሪፐብሊካኖች የባለጸጎችን ፍላጎት ለማሟላት እርስ በርሳቸው በሚገባ የተሳሰሩትን ሚሊዮነሮችና ቢሊዮነሮች ሀብት ለማሳደግ ነው። በመላው አገሪቱ ለሚገኙ ሰራተኞች አሜሪካውያን አይደለም። አሳፋሪ ነው።
የቀደመው የሁለትዮሽ ስምምነት እስከፊታችን መጋቢት አጋማሽ ድረስ 100 ቢሊዮን የአደጋ እርዳታና ለአሜሪካ ገበሬዎችም በቢሊዮን የሚቆጠር ገንዘብ መንግስት እንዲደግፍ የሚያደርግ ነበር። ይሁን እንጂ አዲሱ 1500 ገጾችን ወደ 116 ገጾች ዝቅ ያደረገው እቅድ በርካታ ተጨማሪ ሐሳቦችን ያካተተ ነበር። እቅዱ ከ3.8% በላይ የበጀት መጣረስ የሚያስከትል ሲሆን በተለይም ከ10 ዓመታት በኋላ ለመጀመሪያ ጊዜ ለሕግ አውጪዎች የሚደረግ የደሞዝ ጭማሪን ያካተተ ነበር። ነገር ግን ቀደም ብሎ ረቡዕ ዕለት የዓለማችን ባለጸጋና የትራምፕ አጋር የሆኑት ኤሎን መስክ በኤክስ ማህበራዊ መገናኛቸው ላይ የግብር ገንዘብ መስረቅ ይቁም ብለው መጻፋቸው ሁኔታውን ቀይሮታል። የአሜሪካ መንግስት ብክነት መከላከል የዜጎች ተቋም የተሰኘው ድርጅት ፕሬዝዳንት የሆኑት ቶም ሻልስ ለአሜሪካ ድምጽ እንደተናገሩት እርምጃው አዲስ የአስተዳደር ዘይቤን ያሳያል ብለዋል።
The difference between efforts to eliminate wasteful spending in the past and today is social media.
የሚባክኑ ወጪዎችን ለማስወገድ ባለፈው ጊዜና ዛሬ የሚደረጉ ጥረቶች ልዩነታቸው ማህበራዊ ሚዲያው ነው። ግብር ከፋዮች ሐሳባቸው በመክር ቤት አባላት እንዲታወቅ ለማድረግ ትልቅ ድል አላቸው። የመንግስት ተቋማትን ወይም መርሃ ግብሮችን ዲዋሃዱ የሚያደርግ ህግ ካለ ወዲያው በፍጥነት ተግባራዊ ሊደረግ ይችላል። በማህበራዊ ሚዲያ የተነሳ የበለጠ ፈጣንና አጠቃላይ ምላሽ ሊሰጥ ይችላል።
ህግ አውጪዎቹ እስከዛሬ አርብ እኩለ ሌሊት ድረስ ስምምነት ላይ መድረስ ካልቻሉ በሚሊዮኖች የሚቆጠሩ የፌዴራል ሰራተኞች ላልተወሰነ ጊዜ ከስራ ገበታቸው ይታገዳሉ አሊያም ያለ ክፍያ በነጻ ለመስራት ይገደዳሉ። በአሶሺየትድ ፕሬስ እና ካትሪን ጂፕሰን ለተጠናቀረው ዘገባ ኤደን ገረሞ ከዋሽንግተን ዲሲ።
ኤደን አመሰግናለሁ። ያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። በሁለተኛው አጋማሽ የወጣቶችን የሰላም ተሳትፎ እንቃኛለን። በኢትዮጵያ የሚካሄዱት ግጭቶችን ለማስቆምና ዘላቂ መፍትሄዎችን ለማስፈን ወጣቶችን በግጭት አፈታት ሂደቶች ውስጥ በንቃት ማሳተፍ ወሳኝ እንደሆነ በርካታ ጥናቶች ያመለክታሉ። በአፋር ክልል ተወልዳ ያደገችውና በክልሉ የተካሄዱ ጦርነቶች በአካባቢው ወጣቶች ላይ ያደረሱትን ጉዳት በቅርበት የተመለከተችው የ26 ዓመቷ ፋጡማ አህመድ በግጭት አፈታት ሂደቶች ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላምን ለማስፈን ጥረት እያደረገች ትገኛለች። ከፋጡማ ጋር ቆይታ ያደረገችው ስመኝሽ የቆየ ቀጣዩን ዘገባ ልካልናለች።
ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግስትና በህወሓት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች።
በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጅ ለማየት ሞክሬ ነበር እና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም እዛ አካባቢ። ትምህርትም፣ ውሃም፣ ጤናም የተለያየ ሰርቪስ ገና ሪሰት አልሆኑም ነበር እኔ በሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህጻናቶች፣ እዛ አካባቢ የሚኖሩ የተለያዩ የማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለሁ።
የ26 ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው።
ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒቲ ያለው ማለት ያ ማለት ነገ ወር ከነገ ወዲያ ምን ይገጥመኛል ብሎ ማሰብ፣ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችያለሽ። እንዲሁም ደግሞ በዛ ጦርነት ሰለባ ልትሆኝ ትችያለሽ። ታፋስ ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል።
ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች።
በጦርነት ምክንያት ኢቨን ቤተሰብ ያው አንቺም ትምህርት ላይ እንድትውይላት ወይም ደግሞ እዛ ሂጅ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ የፕሌን ትኬት መቁረጥ ሊሆን ይችላል። ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር፣ እንዲሁም ደግሞ ሶማሌ ክልሎች ጋር በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል።
ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች።
እኔ እንደዚህ አይነት ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጀምሮ ነው። ምክንያቱም ዳይሬክትሊ ባይሆን ዳይሬክትሊ ኦር ኢንዳይሬክትሊ ያው ወጣቱ በእንደዚህ አይነት ጉዳዮች ላይ ዋነኛ ተጠቂ ነው እና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበትም ወጣቶች በተለይም ደግሞ ሴቶች ናቸው ብዬ ስለማስብ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘሁኝ እድሉ ስለተመቻቸልኝ እንደነዚህ አይነት ፕላትፎርሞች ላይ መሳተፍ ችያለሁ። በግጭት ባለበት አካባቢ ስትሆኚ ተጎጂም ስለምትሆኚ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእንደዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል እና ያው ግጭት አካባቢ መኖርም ለግጭቶች መፍትሄ ለመስጠት ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሻል።
በኢትዮጵያ የሚካሄዱ ግጭቶች በወጣቶች ህይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአእምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ህይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል።
ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጭነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ። ግን ያው የተጀመሩ ጅማሮች አሉ።
ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች።
ስሜታዊነት መታየት የለበትም። አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ዊት ኦፖነንት ፓርቲ እንደነዚህ አይነት ጉዳቶች ስለደረሰ ሁሌም እኔን ተጠቂ ብለን ማሰብ እንደሌለብን፣ ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንዳለብን እንደነዚህ አይነት ዲያሎጎች ላይ በምንሳተፉበት ሰዓት አዳማጭ መሆን እንዳለብን እንደነዚህ አይነት ነገራቶችን ያው ገንዝቤያለሁ።
የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
ስመኝሽ የቆየን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በኢትዮጵያ እየተከሰቱ ያሉት ግጭቶች በተለይ በወጣቶች ላይ ከፍተኛ ጉዳት በማድረስ በተለያዩ ግጭቶች የሚያስከትሏቸው ሞቶች፣ መፈናቀሎችና ትምህርትና ጤናን የመሳሰሉ ማህበራዊ አገልግሎቶችን መቋረጥ ለከፍተኛ የአእምሮ ጤና ችግሮች እንደሚዳርጓቸው የተለያዩ ጥናቶች ያመላክታሉ። የአሜሪካ ድምፅ ከትግራይ ከአማራና ከኦሮሚያ ክልሎች ያነጋገራቸው ወጣቶችም ግጭቶች የወጣቶችን ህልም ያጨለሙ ናቸው ሲሉ አስተያየታቸውን ሰጥተው የቀጠሉ ግጭቶች እንዲቆሙ በድህረ ጦርነት የሰላም ግንባታ ጥረቶችም ተሳታፊ እንዲደረጉ ጠይቀዋል። ወጣቶችን ያነጋገራቸው አስመሟዬ ነው፣ ቀጣዩን ዘገባ አሰናድተዋል።
ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል።
አንደኛ አምራች ኃይል ወጣት ኃይል በጦርነቱ ላይ ቀጥታ የተሳተፈውም አብዛኛው ወጣት ኃይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ቤት ያላንቋቋበት ጉዳቱ ያልደረሰበት ሰው የለም ማለት ያስደፍራል። በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው። ያው ሰጥቶ የመለወጥ ተለውጦ የማድረግ ቤተሰብን የመርዳት ከዛ ሁሉ ነገር ነው ያስቀረው።
ሌላ በግጭት ውስጥ በሚገኘው አማራ ክልል ባህርዳር ከተማ ኗር የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህም ምክንያት ተጎጂ መሆናቸውን ያስረዳል።
ስራ ሰርቼ ነገ ለውጣለሁ ብሎ ተስፋ ከማድረግ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ ለመስራት ተነሳሽነቱ፣ ሌሎችም ሁነቶች በጣም በከፍተኛ መጠን እየተጎዳ ያለበት ሁኔታ አለ። ጾታዊ ጥቃትን በምናይበት ጊዜ ከፍተኛ የሆነ ጾታዊ ጥቃት የሚከሰትበት ሁኔታዎች አሉ። ምርትን ከመሰብሰብ አንጻር፣ ምርታማነትን ከማምጣት አንጻር ከፍተኛ የሆነ እንግዲህ ምርትና ምርታማነት የአንዲት ሀገርን የሚወሰነው ወጣቱ ክፍል። ይህ ወጣት ግን አሁን ምርት ላይ ከማተኮር ይልቅ ሀገርን የሚያሳድጉ ምርቶች ከመወያየት ወይም ደግሞ ከመነሳት ይልቅ እየሆነ ያለው ጦርነት ስለሆነ ምርታማነት ላይም ከፍተኛ የሆነ ተጎጂ እየሆነ ያለበት ሁኔታ ነው ያለ ማለት ነው። ጦርነቱንም ቀጥታ በምናይበት ጊዜ ሌላው ኢንዳይሬክት ተሳታፊ ነው። አብዛኛው በጦርነት ተሳታፊ ማን ነው ብለህ ስታስብ ወጣቱ ክፍል ነው። በቃ ወጣቱ ክፍል ቀጥተኛ የጦርነቱ ተሳታፊ ነው። ስለዚህ በጦርነት ደግሞ በተፈጥሮ ጎጂና እርስ በርስን የሚያጠፋፋ ስለሆነ ከፍተኛ የሆነ ጉዳት እየደረሰበት ያለ ሁኔታ ነው ያለ።
በኦሮሚያ ክልል ሆሮ ጉድር ወለጋ ዞን ጃርቴ ከተማ የታሪክ መምህር እንደነበሩ የሚናገሩት አቶ ቦካ ዘለቀ ደግሞ በ2013 ዓ.ም በሚኖርበት አካባቢ በተከሰተ ግጭት ተፈናቅለው አሁን ኑሯቸውን በአዲስ አበባ አድርገዋል። በአካባቢው ያለው ግጭት ወጣቱን ከትምህርት ገበታና ከስራ አፈናቅሏል ይላሉ።
በጣም ተጎድቷል ወጣቱ። ወጣቱ ማለት ተማሪም ነው። ተማሪ ትምህርት ቤት ተዘግቶ እንዲወጣ ተደርጓል። ከዛ ባሻገር ደግሞ ተማሪ ተመልሶ ቤተሰብ ላይ ላለመቀመጥም ወደ ጫካም ፈልሷል። ብዙ ችግር ነው፣ ብዙ እንትን ነው የተጎዳው ወጣቱ። በአካባቢው አሁን የለም ማለት ይቻላል፣ ምንም የለም። እኔ በዛን ወቅት አይደለም ከዛ ወደዚህም ደግሞ አውቃለሁ ያሉትን ሁኔታዎች። ወጣት በሰፈሩም በአካባቢውም አይኖሩም፣ የሉም። ወጣቱ ወደፊት ተስፋ የሚሆነው ለሀገሪቱ እቺ ሀገር ሰላም ሊኖራት ይገባል። ሰላም የለም። ከገጠር እስከ ከተማ አካባቢ ነው። አሁን ከተማ እኔ አሁን ባለሁበት አዲስ አበባ ሰላም ነው። አንዳንድ ትልቅ ከተማዎች ሰላም ናቸው። በተረፈ ገጠር ከተማ ራሱ ሰላም የለም። አሁን ገጠርን ብናየው፣ ስለዚህ ለዛ የሰላም አክሰሱን መፈጠር አለበት። ሰላም እንዴት መኖር እንዳለበት መንግስት ይህንን ሊያስብበት ይገባል።
ከጦርነት በኋላ የተደረጉ የሰላም ስምምነቶች ወጣቶችን ያካተቱ አይደሉም የሚለው ፍቅረ ስላሴ ግደይ በሰላም ግንባታ ላይ ተሳትፎ እንዲኖራቸውም የትግራይ ክልልም ሆነ የፌዴራል መንግስት በቂ ስራ አልሰሩም በሚል ወቀሳ ይሰነዝራል።
እስካሁን ድረስ ወጣቶች ተካተዋል ብዬ አላስብም። የሰላም ስምምነቱ ላይ ከመነሻው ጀምሮ እስካሁን እስከደረሰበት እንትን ድረስ ደረጃ ድረስ ተካተዋል ብዬ አላስብም። ምናልባት ይሄ የተጀመረው የጊዜያቆ ወጣቶችን ተወያዮችን ወደ ማህበረሰቡ ለመመለስ የሚደረግበት በትንሹ ቢሆን ተጀምረዋል፣ ግን እሱ የሰላሙ አካል አይመስለኝም። አሁን እንደማየው በደንብ የተገበረ እንዳልሆነ ነው ኢንፎርሜሽን ያለኝ። ስለዚህ የሰላም ስምምነቱ ላይ በወጣቱ ከልቡ አምኖበት ሰላም ወደ ነበረው ወደ ቀድሞ ህይወቱ እንዲመለስ የተደረገ አይደለም ባይ ነኝ። ወጣቶች አፍራ የሰላም አምባሳደር እንዲሆኑ ወደ ማህበረሰቡ ይዘው የሚሄዱት ነገር ሰላምን መስበክ ብቻ መሆን እንዳለበት እንዲሆን የተደረጉ ስልጠናዎች የሰጡ አይነት ስልጠናዎች እንዳሉ አውቃለሁ። ከዛ ውጭ ግን እንደ አንድ መንግስት ወይ የክልል መንግስትም ቢሆን የፌዴራል መንግስትም ቢሆን እዚህ ነገር ላይ ፎከስ አድርገው እየሰሩ ነው ብዬ አላምነው እስካሁን ድረስ። ስለዚህ እየተሰራ ያለው ስራ አድጋቢ አይደለም። ሰላምን ጸት ላይ በጣም መሰራት ነበረበት። ሰዎች ሰላም ብቻ አማራጭ እንደሆነ እንዲያስቡ መደረግ አለበት። ይሄ ደግሞ ጭንቅላት የሚሰራ ስራ ነው እንጂ ብር ሰጥተህ ወደ ማህበረሰብ ጋር ስላስገባቸው የስራውን ሀሳቢ ታመጣለህ ማለት አይመስለኝም። ስለዚህ ገና እየሰራ ያለው ስራ በጣም ብዙ ነገር የሚቀረው ነው።
የባህር ዳር ከተማ ነዋሪው ተመስገንም ሀገራዊ የሰላም ሁኔታ ማረጋገጥና ለወጣቶች ጥያቄዎች ተገቢ ምላሽ መስጠት ዘላቂ መፍትሄ ለማምጣት ያስችላል ብሎ ያምናል።
ያው ጦርነትን መቼም ሁላችንም እናውቀዋለን ምን ያህል አስከፊና ምን ያህል አስቀያሚ እንደሆነ። ስለዚህ ከጦርነት ወጥተን ወደ ልማት የምንመለስበት እርስ በርሳችን እየተደጋገፍን በኢኮኖሚ የምናድግበት ሁኔታ ከመፍጠር አንጻር መንግስትም ከፍተኛ የሆነ ስራ ይጠበቅበታል። ወጣቱ ለዚህ ከፍተኛ መፍትሄ በወጣቱ እጅ ላይ ያለ ስለሆነ መንግስት ለወጣቱ ትኩረት ሰጥቶ ከወጣቱ ጋር ዲል አድርጎ በትክክል ሰርቶ መመለስ አለበት። የወጣቱ ጥያቄ መመለስ አለበት። ጥያቄዎች ስላልተመለሱ ነው ወደ እዚህ እንትን ውስጥ እየገባ የማስበው እና ጥያቄዎቹ በትክክል እየተመለሱ በትክክለኛው መፍትሄ እየተቀመጠ ካልመጣ በስተቀር ወጣቱ ተጎጂ ይሆናል። ወጣቱ ተጎጂ ሆነ ማለት ሀገሪቱ የነገ ተስፋዋ እየተንጠለጠለ በወጣቶች ላይ ነው። ስለዚህ ሀገራችን የምትሄድበት አቅጣጫ ጥቁር አይሆንም ብዬ አስባለሁ።
በተለያዩ የአገሪቱ አካባቢዎች አሁንም የቀጠሉ ግጭቶችን በዘላቂነት እልባት መስጠትና ወጣቶች ከጦርነት ስሜት ወጥተው ራሳቸውንና ቤተሰባቸውን በሚጠቅሙ የልማት ስራዎች ላይ እንዲሳተፉ ማድረግ እንደሚገባም የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ጠቁመዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። ቀደም ብለን ካነሳነው ርዕሰ ጉዳይ ጋር በተያያዘ እንግዳ ጋብዘናል። እንግዳችን ፕሮፌሰር ገብረ ቴንሶ የቀድሞ የጂንካ ዩኒቨርሲቲ ፕሬዚደንት ሲሆኑ በአሁኑ ወቅት የአካታች ሰላምና ልማት በአፍሪካ የተሰኘ ግብረሰናይ ድርጅት ስራ አስኪያጅ ናቸው። ፕሮፌሰር ገብረ በቅርቡ በሰላም ግንባታ የወጣቶች ሚና በተመለከተ የመወያያ ጽሑፍ አቅርበው ነበረ። ከአስማማው አየነው ጋር ያደረጉት ቆይታ የተጀመረው የወጣቶችን የጦርነት ተጎጂነት መጠን ከሚያብራሩበት ነው።
ጦርነት በጎ ነገር የለውም። 100% ጎጂነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነው እና ያው በርካታ ወጣቶች ህይወታቸውን ያጣሉ። በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ለመፍጠር የማይቻልበት ሁኔታ ስለሚኖር፣ በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው፣ ስራ ይፈልጋል። በጦርነት ምክንያት ደግሞ የስራ አጡ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከሚደርስበት በተጨማሪ ጦር ሜዳ ያልሄደውን ባለበት አካባቢ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል እንዳልኩት ኢኮኖሚ ስለሚጎዳ የስራ አጡ ቁጥርም እየጨመረ እንዲሄድ ያደርጋል በወጣቱ ላይ። ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመም በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉን በቀላል ሊፈጠር አይችልም በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል እንትን ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም እድሜ ልካቸውን እንደ ሌሎች ጤናማ ሰዎች ሰርቶ ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጠር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው።
ምናልባት ፕሮፌሰር፣ ወደዚህ ጦርነቱ ወጣቶቹ እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው?
ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን ብዙውን ጊዜ በጣም ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸውን ፍራስትሬሽን ሊኖርባቸው ይችላል። ከስራ አጥነት ጋር በተገናኘ ኢፍትሃዊ አሰራር ካለ ከሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎችንም ክፍተቶች በማየት ያንን በመጠቀም ነው ቀስቅሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝንባሌ በባህሪያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደምወስዳቸው ነው እኔ የምረዳው።
ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጂ ነው። እንደው እኛ ትኩረታችንን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አንስተዋል። በድህረ ጦርነት ላይ በሚደረጉ ስምምነቶች፣ በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ?
እንደ ሀገር በምን ያክል ደረጃ በሰላም ሂደቱ በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው ላልከው ሙሉ መረጃ የለኝም ብያለሁ። ነገር ግን አንዳንድ ጥረቶች እንዳሉ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ ባለፈው እንዳልከው 700 ወጣቶች በተሳተፉበት እጄ ጽሑፍ አቅርቤ ነበርና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ 700 ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበርና በ18 ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ በኤንጂዎች አማካኝነት። ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በእነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንዲወጣ እንደገና በሰላም ግንባታው ላይ እንዲሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋል ወይ ውጤታማ ነው ወይ የሚለውን ሊገልጽልኝ አይችልም። ግን ጥረቶች አሉ፣ በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃም አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ ስኬል በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም፣ ጦርነት በተደረገባቸው አካባቢዎችም፣ እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው። በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ የፈራረሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መሰራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደው አንድና ሁለት ስብሰባ ጠርተ የምታደርገው ነገር አይደለም። ኮንሲስተንትሊ ረጅም ጊዜ ወስደ መስራት የሚገባ ነገር ነው። በዛ ባየነው ችግር ልክ ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሮች አሉ፣ የሚበረታቱ ናቸው።
ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል?
በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ፣ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችንም ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ፣ ወጣቶች ናቸው ወደ ጦርነቱ የሚገቡት፣ ግጭቱ ስለሚገቡት የሚሞቱት፣ የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የምታረቁት እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ የሚያደርገው እና ወጣቱን አክቲቭሊ አቅም እንዳለው ከህፃንነት ጀምሮ ልጆች ራሳቸው በህፃንነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰብንም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ።
ቀጣይ ምን መደረግ አለባቸው ይላሉ? በሱ እናጠቃል።
ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው። የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድረስ ሊያደርግ የሚችል
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም የሳምንት ማገባደጅ ይሆንላችሁ። መልካም ምሽት።